Gambino. B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ደምስተልኝ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት ሰኞ ታህሳስ 19 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ከጥንቅሮቻችን መካከል ጥቂቶቹ እናስተዋውቃችሁ። የሱዳን ጦር በኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎችም ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አስተምቷል።
ምንም ከተጠቀው ለስራትዋል ካስቆመት በኋላ ያው አንጀክሽን ለይደባንን ክርታ ቦርደር ተከላል ክርታ ላምን ብሎ ያው ተመልሶ ወደ ክላራክ ይደውቃል።
በዚህ ዙሪያ ዘገባ አለን። የቴክኖሎጂ ዘርፍ በኮቪድ-19 ላይ ስለተጫወተው ሚና፣ ስፖርት እንዲሁም ሌሎች አፍሪካ ተኮር ዘገባዎችን ይዘናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ እንዲሁም ሀብታሙ ስዩም በዜናዎቹ ከእናንተ ጋር እናመሻለን። ከሁሉ አስቀድመን አብራችሁን ስለምትሆኑ እያመሰገንን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። ህዋት በማያንሰራራበት ሁኔታ ተንኮታክቷል ሲሉ ኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ ተናግረዋል። ጀነራሉ ይህንን የተናገሩት በትግራይ ክልል የተካሄደው ጦርነት አሁንም እንዳልቆመ የሚገልጹ አንዳንድ አስተያየቶችን ባጣጣሉበት ምላሽ ነው። በሌላ በኩል ንጹሃን ዜጎች የሚገደሉበት የቤንሻንጉል ጉሙዝ ክልል የጸጥታ ችግር ህዋት ቀርጿቸው ከነበሩ ፕሮጀክቶች አንዱ ነው ሲሉ ኢታማዦር ሹም ተቀምጧል። በአካባቢው ያለውን የጸጥታ ችግር ለመፍታት ሁለገብ ስራ እየተሰራ መሆኑንም ለአሜሪካ ድምጽ አብራርተዋል። አድማጮች እዚህ ዜና ዝርዝር ከሶስት ሰዓት በኋላ በሚሰማው መርሃ ግብር ይቀርባል። የኦነግ ሸኔ ታጣቂዎችን ትደግፋላችሁ በሚል በቤንሻንጉል ጉሙዝ መተከል ዞን ውስጥ የተያዙ ሰዎች ፍርድ ቤት ሳይቀርቡ ከሶስት እስከ ስድስት ወራት መታሰራቸውን ቤተሰቦቻቸው ገልጸዋል። ግለሰቦቹ በቡለንና ድባጤ ወረዳዎች ፖሊስ ጣቢያዎች እንዲሁም ግልገል በለስ ማረሚያ ቤት የሚገኙ ሲሆን ከመተከል ዞን አለመረጋጋት ጋር ተያይዞ በቁጥጥር ስር ያሉ 1137 ሰዎች መሆናቸውን የቤንሻንጉል ጉሙዝ ክልል ፖሊስ የወንጀል መከላከል ምክትል ኮማንደር ምስጋናው እንጅፈታ ለቪኦኤ ገልጸዋል። ሮይተርስ የዜና ወኪል የካሜራ ባለሙያው ኩመራ ገመቹ አዲስ አበባ ከሚገኘው መኖሪያ ቤቱ ሐሙስ ታህሳስ 15 2013 ዓ.ም መወሰዱንና ለቀጣይ ሁለት ሳምንታትም በእስር እንደሚቆይ ቤተሰቦቹን ጠቅሶ ዘገባ አቅርቧል። ኩመራ እስካሁን ምንም አይነት ክስ እንዳልተመሰረተበትና ስለታሰረበት ምክንያት ቤተሰቦቹ የሚያውቁት ነገር እንደሌለም ሮይተርስ በመግለጫው አክሏል። የ38 ዓመቱ ኩመራ ለሮይተርስ የዜና ወኪል የካሜራ ባለሙያ በመሆን ከ10 ዓመታት በላይ መስራቱን የገለጸው ድርጅቱ አርብ ዕለት ያለ ጠበቃ ለጥቂት ሰዓታት ፍርድ ቤት ቀርቦ ፖሊስ የጠየቀውን የ14 ቀናት የምርመራ ጊዜ ቀጠሮ ጥያቄ በዳኛው ይሁንታ ስላገኘ በእስር እንዲቆይ ትዕዛዝ ተሰጥቷል። ሮይተርስ የካሜራ ባለሙያውን መታሰር አውግዞ በወጣው መግለጫ ኩመራ በቁጥጥር ስር የዋለው ሌላው የሮይተርስ የካሜራ ባለሙያ ጥቅሳን ነገሪ ታህሳስ 7 2013 በሁለት የፌደራል ፖሊስ አባላት መደብደቡን ተከትሎ ነው ብሏል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሱዳን ጦር በኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎችም ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። ፌደራል መንግስቱ እርምጃ እንዲወስድም ጥሪ አቅርቧል። ከአካባቢያቸው ከ10 በላይ የሚሆኑ ሰዎች ታፍነው መወሰዳቸውንና ከሱዳን የሚነሱ ታጣቂዎችም ከ2008 ዓ.ም ጀምሮ ድንበር እያለፉ እንደሚገቡና ሁኔታውንም ለመንግስት በተደጋጋሚ ሲያሳውቁ መቆየታቸውን የአሜሪካ ድምጽ ያነጋገረ ቸው የቦታው ነዋሪዎች ተጠቁመዋል። ስቴርምስካ ነው
የሱዳን ይዛለች። የኢትዮጵያን ድንበር ጥሶ መግባቱንና ብዙ ጥፋት እየደረሰ እንደሆነ በማዕከላዊ ጎንደር ዞን መተማ ወረዳ ሽንፋ አካባቢ እንደሚኖሩ የሚናገሩና ስማቸው እንዳይጠቀስ የጠየቁ ግለሰብ አመልክተዋል። ትላንትም መተማ ዮሐንስ ለመግባት ሞክረው ነበር ይላሉ።
መተማ ማለት ነው የኛን ቦርደር ጥሰው ገብለሪ ህዝቡ መከላከያ የለም ነበር ያለው ህዝብ እንዳለ ገጀራይዝ ከዛ ወዲህ ባለቀጣው ምናምን ሁሉም ተጠቅቶ ለሱን አስቀምጧል። ካስቀመጡ በኋላ ያው መንገድ ተጠንደ ይገባ ነው ቅርታ ቦርደር ተሰናል ይቅርብ ምናምን ብሎ ያው ተመልሶ ወደ ግላባክ ይደርሳል።
ሌላው ግለሰብ ደግሞ የሱዳን ወታደሮች በምዕራብ ጎንደር ዞን ካለፈው ወር ጀምሮ ድንበር ጥሰው በመግባት በባለሀብቶች ላይ ጥቃት አድርሰዋል ብለዋል።
በምዕራብ ጎንደር መተማወዳ ደደሎ ቁጥር 5 አካባቢን ይዘን እስከ ኮርገና አካባቢን ሄድና አሁን ወደ ሽንፋ በኩል ደግሞ ስንሄድ በመርትራድ በኩል ወይም ይሄ እንዲህ ብሎ ብለን የምንጠራው አካባቢ እና በቋራ ወረዳ ነፍስ ገበያ ቁጥር 3 አካባቢ አሁንም በብዛት እየፈፈረ እንደሆነ መረጃው አለን።
ሱዳን በእነዚህ አካባቢዎች ጦር ማስፈር የጀመረችው ከ2008 ዓመተ ምህረት ወዲህ እንደሆነ ለመንግስት አካል በተደጋጋሚ ጥቆማና ቤቱታ ማቅረባቸውን ሰሚ ግን አለማግኘታቸውን አስተያየት ሰጪዎቹ ይናገራሉ። የኢትዮጵያን ድንበር ጥሶ ገብቷል የሚሉት የሱዳን ጦር ከጀርባው የሱዳን ባለሀብቶችና የሀገር ውስጥም ኃይሎች እጅ አለበት ብለው እንደሚጠረጥሩ ይናገራሉ።
በነገራችን 2008 ላይ ቢይ በደንብ ነው ጉዳዩ ተወዘብየ ልንገርሽ እንጂ ከ2008 በፊት ነው። እኔ በነገራችን እዛ ወደ ቁጥር 4 እና ቁጥር 3 አካባቢ ተጉጂ የኢትዮ ሱዳን እስላም ደንበር ጠባቂ ነው። እኔ እስላሞች እኔ በነገራችን አረበኛም በደንብ አውቀዋለሁ። እዛ ከሰለው ማክሰል የገቡ በርካታ ሱዳኖች አሉ። ስለዚህ በግ በማርባት ፍየል በማርባት አይደለም ኢትዮጵያ የተቀመጡት ከፍተኛ የሆነ የጦር መሳሪያ በግመልና በበሬ ያጓጉዛሉ። ታጓጉዞ የሚመጣው ምንድነው? አሁን ያለውን ሰላም ለማሳጣት ነው። ስለዚህ በግ የተቀመጡላቸው እኔ ገርመሽ ለምን የተቀመጣቸው ብዬ አንድም ሱዳናዊ ይሄ ከሰላፍታይና ጠየቋቸው። ማን እየሰጣችላችሁ የሰጠን የኢትዮጵያ መንግስት ነው መልስ ነው የሰጠን ያሉት። መልስ ለተቀመጡ ያለን ብለው ነው መልስ የሰጡን።
ቦታው የት ነው?
አልታሽ ዲዮሬ ፓርክ ጫፍ አካባቢ ላይ ማራስ ጀመረ።
የሱዳን ጦር ከጥቅምት 27 2013 ዓ.ም ምረት እስከ ትላንት ባለው ጊዜ ከ180 እስከ 200 የሚሆኑ አርሶ አደሮችን የእርሻ ማሳቸውን መውረራቸውን መዝረፋቸውንና ማቃጠላቸውን በጥቅሉ ከ1700 በላይ ነዋሪዎችን ማፈናቀላቸውን በተባለው የሱዳን ጦር የድንበር አካባቢ እንቅስቃሴ ላይ ትናንት መግለጫ ያወጡት የምዕራብ ጎንደር ዞን አስተዳዳሪ አቶ ደሳሌ ጣሰው ተናግረዋል።
በመላው ምዕራብ አርማጭሆ ምድረገነት አካባቢ በሚባለው ወሰኞች የቦርደር የተፈጸሙ ናቸው። እነዚህን ድርጊቶች እኛ ያው የመንግስታችንም የሱዳንም መንግስት ኢንተረስትናል አይደለም ብለን ስለምናምን ሰፋ ያለ ራሱ የማየት ስራዎች በቀላሉ ወደ ተንኮሰላ ለመግባት የነበረ ኢንተረስት አለ። እሱን መሰረት አድርጎ የመስፋፋት ዝንባሌዎች ታይቷል። በዚህም ከ180 እስከ 200 የሚቀረቡ አርሶ አደር ካምፖች የመውረር፣ የማቃጠል፣ የመዘረፍ የሰብአዊ ጉዳትም የማድረስ በሰራተኞች ላይ የማድረስ ስራ ተሰርቷል። በአጠቃላይ ከ400 እስከ 500 የሚሆኑ አርሶ አደሮች ሰላምበር ከምትባለው ቀበሌ መኖሪያ ጣቸው የመፈናቀል እድል ገጥሟቸዋል። ወደ 1700 ማምሳሉ ልትተውለት ይችላል ማለት ነው። ለረጅም አመታት የእርሻ ማሽነሪዎች ልዩ ልዩ የካምፕ ሀብቶች እና በመሬት ላይ ያሉ ሰብል ጥምር የማውደም እና የመውሰድ ስራ ተከፍቷል። ይህም ኦልሞስት ወደ 1 ቢሊዮን የሚጠጋ ገንዘብ ግምት ያለው ሀብት ንብረት ወድሟል ብለን እናምናለን። አሁን ላይ ያልተለመደ ወታደራዊ ሜታላይዝ የሆነ ጥሮፍ የማቅረብ እና የማሰለፍ ባህሪ ስላለ ይህ ሂዶ ሂዶ ለዋላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የድርድር እንዲፈጥ አሁን እንደ ድጋሚ እየጠየቅ ነው ያለ ነው ገጽታ ነው ያለ።
ከሱዳን ድንበር ጥሶ ገባ የሚባለው ኃይል የሱዳን ጦር ስለመሆኑና በሱዳን መንግስት ስለመደገፉ ማሳያ ወይም ማረጋገጫ ይኖራቸው እንደሆነ የዞኑ አስተዳዳሪ ተጠይቀዋል።
የተደራጀ መካናይዝ ጦር ማለት በከባድ መሳሪያዎች የታገዘ ሞርተር፣ ተዋሶስ የመሳሰሉ የጦር መሳሪያዎች እነዚህን የመሳሰሉ ከባድ የሰራዊት ጦር መሳሪያዎች
ይዞ እሱ ብቻ አይደለም በተደራጀ የሰው ኃይል ጭምር በብረት ለበስና መሰል ጉዳዮች ላይ ተራ የሆነ እንቅስቃሴ የለም። ይሄ ማለት የተደራጀ የተቀናጀ ነው። የተራ ሚሊሻ እንቅስቃሴ ጉዳይ ቢሆን በዚህ ደረጃ የሚገለጽ አይደለም። አየር ላይ ነው የሚውለው። አንዳንድ የሰራዊትና የአንዳንድ ባለሀብት ኢንተረስት ግፊት የሚፈጥረው ሊሆን ከቻለም አስፍቶ ማየት አስፈላጊ ነው በሚል ሀሳቦችን በዛ ሌብል ነው የገለጽ ነው። አሁን ይህን ያህል ጊዜ እንደዚህን ያህል ረዘም እና ለስምሪ የሆነ የሰራዊት አመራር ብቻና የሆነ የሴራ ቡድን ጥንስስ ብቻውን ረዥም ጊዜ ይሄዳል ብለን አልጠበቅንም። ጥርጣሬ አሳድሮብናል። በመንግስት ደረጃም ለመነጋገር እየተሞከረ ነው። በዚህ የደረጃ ያለ አካላት የመፍትሄ አካል እንዲሆን ነው እስከዛሬ ጠዋት ድረስ አልፎ አልፎ የከባድ መሳሪያዎች ተኩሶች ነበሩ። ቅድም ሰላም በር ያልኩት ቀበሌ መንደሮች ቃጠሎ ነበር በከባድ መሳሪያ ተኩስ ምክንያት። አሁን ላይ ሳይለንት ሆኗል። ያ በያዘው ቦታ ላይ ያለ የኛ የሚጠጣ መዋቅር አለ። ወረዚህ እንደዚህ ደረጃ ነው ያለ።
ጉዳዩ የሀገር ሉዓላዊነት ጥያቄ መሆኑን የጠቆሙት አቶ ደሳለኝ የፌዴራል መንግስቱ አፋጣኝ እርምጃ እንዲወስድ አሳስበዋል።
ይህ ሂዶ ሂዶ ሉዓላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የድርድር እንዲፈጥ አሁንም በድጋሚ እየጠየቅን ነው ያለ ነው። ይህ ሆኖ እስካልተገኘ ድረስ ግን የግድ የህዝባችን የሰላምና የጸጥታ ሁኔታ የህዝባችን ስጋት የመጠነስ የመጠላከል ኃላፊነት የምንገደድ መሆኑ ነው የገለጽ ነው።
በሌላ በኩል የፌዴራል መንግስቱ ጠንካራ የሆነ የዲፕሎማሲ ስራን ቀዳሚ አጀንዳ ሊያደርገው እንደሚገባ የሚመክሩት በታች አርማጮ ወረዳና በአካባቢው ከአስር አመት በላይ በዋና አስተዳዳሪነትና በሌሎች አመራሮች ላይ የሰሩት ጉዳዩንም በቅርበት የሚያውቁት የሚናገሩት አቶ ቹቹ አለባቸው ሀሳባቸውን አካፍለዋል።
መጨረሻው የዲፕሎማሲ ጥረት ያስፈልጋል። ይህም የሚሆንበት ምክንያት አንዳንድ ከሱዳን የሚመጣው ጥቃት፣ የባለ ሀብቶችና የአንዳንድ ወታደራዊ ጀኔራሎች ድጋፍ ብዙ ትዕግስት ያስፈልገዋል። ይህ ትዕግስት ብዙ ዋጋ ሊያስከፍልሽ ይችላል። ግን ደግሞ ከጦርነት ገብቶ ከሚከፈለው ዋጋ ሊያንስ ስለሚችል በዚህ በኩል የሚቻለውን ያህል መንግስት ጥረት ማድረግ አለበት። በሰላም ለመፍታት ያላግባብ የያዙት መሬት አለ፣ እሱን እንዲለቁ ተጨባጭ ማስረጃ አለ፣ ተጨባጭ ሰነድ አለ፣ ምድሩን የምናውቅ ሰዎች አለን። ይህንን ይዞ እንዲፈታ ማድረግ ነው። መጨረሻ ላይ እንደዚህ ሁሉ ጥረቶች ተደርገው ማይፈቱ ከሆነ ግን የኢትዮጵያ መንግስት ሉዓላዊነቱን የማስከበር ኃላፊነቱን ግዳጅም ያለበት ይመስለኛል። እነዚያ ነው የማየው።
ቀደም ብለው ሲናገሩ እንግዲህ አንዳንድ ጄኔራሎች እና ባለሀብቶች እጅ ነው ያለበት ብለዋል። እና እንግዲህ እነዚህ ሰዎች ምንም እንኳን በካፒታል ጠንካር የፈረጠሙ ቢሆንም ከመንግስት አቅም ጋር እኩል ሊሆኑ አይችሉም። እና የሱዳን መንግስት አጀንዳ ካልሆነ ምን ይሄንን ያህል ያስፈራል?
አሁን ምንድን ነው የሱዳን አሪከኛን የሚለየው? በአሁኑ ጊዜ እንደምታውቂው የሲቪል አስተዳደርና ወታደራዊ አስተዳደር ነው ሀገሪቱ የሚያስተዳድረው። ሁለት ክንፍ ነው ያለው። በወሳኝነት የሲቪሉ መንግስት ከሲቪል ስለመጣ ጉዳዮች በዲፕሎማሲ ይፈታሉ የሚል ግንዛቤ እንዳለው እንገምታለን። ወታደራዊ ኃይሉ ግን ያለውን ተቀባይነቱን ለመጨመር እነዚህ መሬት ተወሰደብን የሚሉትን ባለሀብቶች ስለሆኑ፣ ወታደራዊ ኃይል ደግሞ ብዙ ጊዜ ከባለሀብቶች ጋር የተያያዘ ነው። ራሱን ባለሀብት ነው ባይዘው የሱዳን ጄኔራል እጅግ በጣም ብዙ ከፍተኛ ባለሀብቶች አሉ። ብናውቃቸው ወታደሮቹ ራሳቸው ባለሀብት እንኳን ባይሆኑ ከባለሀብት ጋር ተጠግተው የባለሀብት አስፈጻሚ የሆናቸው በረዥም ታሪካቸው ብናውቃቸው የሱዳን ወታደሮች እነዚህ ናቸው። ስለሆነም ይሄ ድሮ የነበረ ባህሪ ነው። በአሁኑ ጊዜ ደግሞ የበለጠ ሰፍቷል። የወታደር ክንፉና የሲቪል ክንፉ በየጋራ ነው ያለው። አሁን የሱዳን የሲቪል መንግስት የወታደራዊ ክንፉን ያዘዋል ማለት ሞኝነት ነው። በብዙ ሊሆን የማይችል ነገር ነው። ስለዚህም ነው ዲፕሎማሲ ያስቀድም መንግስት የምለው። የሲቪሉ መንግስት አቅም አጥቶት ርቆት ወታደራዊ መቆጣጠር አቅቶት ሊሆን ስለሚችል ለዚያ ትዕግስት አድርጎ ማሳየት ይሻላል ከሚል እንጂ ወታደራዊ ኃይሉን ለመቋቋምም መፍትሄ ለመስጠትም የኢትዮጵያ መንግስት አሁን ባለው ቁመናም ብቁ እንደሆነ አምናለሁ። ግን የሲቪሉ መንግስት ፍላጎት ላይሆን የሚችልበት እድል በጣም ሰፊ ነው። የወታደራዊ ኃይሉ ከድሮ ጀምሮ በራሱ የሚሄድበት በባለ ሀብቶች ይሽከረከርበት በጥቅም የሚደለልበት ሁኔታ ስላለ አሁንም የሚታየው ዝንባሌ እሱ ስለሆነ እነዚህን ጉዳዮች በግምት ማስገባት ይሻላል። የስራ ማሰማ ዲፕሎማሲ ላይ እናተኩርም ብለው
የሱዳን ወታደሮች ወደ አካባቢው ዘልቀው መቆጣጠራቸውን የሚጠቁሙ ዘገባዎች በሱዳን ጋዜጦች ቢዘገብም ከባለስልጣናቱ ምላሽ ለማግኘት ቪኦኤ ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ሰላም እናመሰግናለን። አሁን ደግሞ የአሜሪካ ድምጽ ሚሼል ኩኒን ወዳዘጋጀችው የቴክኖሎጂ ዘገባ እናልፋለን። በዚህ በወረርሽኝ ወቅት ሰዎች ከመቼውም ጊዜ በላይ ፊታቸውን ወደ ቴክኖሎጂ አዙረዋል። ስራ ትምህርት ከሐኪም ጋር መገናኘት በክሩም ሆነ በደጉ ከወዳጅና ከዘመድ ጋር መገናኘት ሁሉም በቴክኖሎጂው እየተተከበረ ነው። አመቱም ቴክኖሎጂ በሰዎች ህይወት ላይ ትልቅ ሚና እንደሚጫወት የታየበት ሆኗል። ኤሪክ ራይስ የስራ ፈጠራ መጽሐፍ ደራሲ ናቸው። እሳቸውም ቴክኖሎጂ በሰዎች ህይወት ላይ ያሳደረው ለውጥ ትልቅ እንደሆነ ይናገራሉ።
There's no question that for millions of people tech was
ቴክኖሎጂ በሚሊዮኖች የሚቆጠሩ ሰዎችን ህይወት ማቅለሉ ምንም ጥርጥር የለውም።
የስራ ፈጠራ ባለሙያ የሆኑት ኤሪክ በትላልቅ ጉባኤዎች ላይ ንግግር ያደርጋሉ። ወረርሽኙ እንደጀመረም የተለያዩ የቴክኖሎጂ ኩባንያዎች ኑሮን ለማቅለልና ለማገዝ ሲታገሉ ግራ ተጋብተው ነበር። በግንቦትና ሚያዝያ ሁለቱ ትላልቅ የቴክኖሎጂ ኩባንያዎች Google እና Apple በኮቪድ-19 ከተያዘ ሰው ጋር ንክኪ እንደነበረ የሚያሳየውን የተጋላጭነት ማሳያ መተግበሪያ ይፋ አደረጉ። ነገር ግን መርሃ ግብሩ በመጓተቱ ምክንያት የሁለቱ ቅንጅት ውጤት የሆነው ይሄ መተግበሪያ በዚህ በታህሳስ ወር ይፋ ሆኗል። ይህን ሁኔታ ታዲያ ኤሪክ ራይስ በተግበሪያው ከኮቪድ-19 ክትባት ጋር በኩል ሰዓት መውጣቱ የቴክኖሎጂ ጥረቱን ደካማነት የሚያሳይ ነው ይላሉ።
We have to judge that whole effort of failure because it took such a long time to get any of these apps deployed. Can you imagine at the beginning of the crisis someone had said we would have a vaccine?
ግዝቃሲያችን ስኬታማ ስላልነበረ በድጋሚ መገምገም ነበረብን። የሰዎችን ለኮቪድ-19 ተጋላጭነት የንክኪ መተግበሪያ ይፋ ከማድረጋችን በፊት ክትባቱ መሰጠት ይጀምራል ቢባል አለያም ሁለቱም በተመሳሳይ ሰዓት ይፋ ቢደረጉ ምን እንደሚፈጠር መገመት ከባድ ነው። ምክንያቱም ደግሞ ክትባቱ እጅግ ከባድ ስራ ሲሆን ከሱ አንፃር መተግበሪያውን መፍጠር ቀላል ስራ መሆኑ ነው።
ይህን መሰል የቴክኖሎጂ ጥረቶች እንዳይሳኩ ታዲያ የመንግስታት የማዕከላዊ ትብብር ማጣት ውጤቶች መሆናቸው ይገለጻል። ይህም የቴክኖሎጂ ውጤቶች በአካባቢያዊ ደረጃ ውሳኔ ሰጪ ማን ነው በሚለው ጉዳይ ላይ የፈጠራ ባለሙያዎቹ ምንም አይነት መረዳት ሳልነበራቸው የተከሰተ እንደሆነ ኤሪክ ጨምር ያስረዳሉ።
There was nobody to interface with. And as that horror dawned on people,
ማነጋገርና መመካከር የምንችለው ማንም አልነበረም። ስለዚህ ሰዎች ከአስጨናቂ ጉዳይ ጋር ሲፋጠጡ ያንዳንዳችን ብቸኛ ጀግናና ፈጣሪ ለመሆን ነበር የቸኮልነው። እዛ ላይ ጥሩ አላደረግንም።
ከሚካ ደምሲ የኮቪድ-19 የቴክኖሎጂ ግብረ ኃይል አባል ናቸው። ይሄ ግብረ ኃይል መንግስታትና ቴክኖሎጂን የማገናኘት ዓላማ አለው። ከሚካ የቴክኖሎጂ እኩልነት ዓለም ኖር ታዲያ በዚህ ወረርሽኝ ወቅት የታየ ትልቅ ችግር ነው ይላሉ።
You have people who are in rural communities in the country that don't actually have access to broadband. You see things like people not having access to laptops.
የኢንተርኔት አገልግሎት የሌላቸው በገጠር ያሉ ሰዎች አሉ። ለመማር ስራ ለመስራትም ሆነ ከሰዎች ጋር ለመገናኘት ላፕቶፕ ታብሌት እንዲሁም የሞባይል ስልክ የሌላቸው ሰዎችም አሉ።
ከሚካ ወረርሽኙ የቴክኖሎጂ መሰረታዊ አስፈላጊነትን ያበሰረ መሆኑን ታዲያ አልካዱም።
Technology today in light of this pandemic is really going back to the heart of the best innovations that have ever come about.
ቴክኖሎጂ በዚህ በወረርሽኝ ወቅት እስከዛሬ ከተገኙ ግኝቶች በሙሉ ትልቁ ሊሆን ይችላል። በእውነትም አገልግሎቱን ለመጠቀም ለሚፈልጉ በመሰረታዊነት ቀርቧል።
የዓለም የቴክኖሎጂ መንደር በመባል የሚጠራው ሲልከን ቫሊ ከዚህ ወረርሽኝ ብዙ ትምህርት ወስዷል። በቀጣዩ ዓመቱም ከዚህ ወረርሽኝ የቀሰማቸው ትምህርቶች ውጤት የሚታዩበት ይሆናል። ለሚሼል ኩዊንን ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ቦቢ ዋይን በሚባል ስሙ የሚታወቀው ኡጋንዳዊው ሙዚቀኛና የፖለቲካ አክቲቪስት ሮበርት ያንጉላሪ የምርጫ ዘመቻ ወቅት በተነሳ ግርግር ፖሊስን ጨምሮ በቦታው ይዘግቡ የነበሩ ቢያዝ ሁለት ጋዜጠኞች ተጎድተዋል። ቦቢ ዋይን ባልተፈቀደ ቦታ ተገኝቷል የሚለው ፖሊስ ጋዜጠኞቹ ህዝብ እንዲበተን በተደረገበት ወቅት በተነሳ ግጭት ጉዳት እንደደረሰባቸውም ገልጿል። ሐሊማ አታማኒ ከካምፓላ ያደረሰችንን ዘገባ ስመኝሽ ቆየ ታቀርባለች።
በበይነ መረብ ላይ በተለቀቀ ቪዲዮ በሙዚቃዎቹ የሚታወቀውና ወደ ፖለቲካው የተቀላቀለው ቦቢ ዋይን ማሳካ በተባለች ከተማ ከሚገኝ ቤተክርስቲያን ወጥተው ወደ ሉዌንጎ ከተማ ለስብሰባ እየሄዱ እንደሆነ ለፖሊስ ይናገር ይታያል። ቀጥሎ በተፈጠረው አለመግባባት ፖሊስ በዋይን መኪናና አካባቢው በነበሩት ላይ አስለቃሽ ጋዝ ይረጫል።
ወደ ሉዌንጎ ይሄድን ነው። ግዚያችንን ያባከናችሁ ነው። ይሄ ዋና መንገድ ነው። ዋናው መንገድ እንድንጠቀም ለምን አትፈቅዱልንም? ዋና መንገድ መጠቀምን ህገወጥ የሚያደርገው ምንድነው?
የዋይን መኪና ወደ ኋላ በሚመለስበት ወቅት የበለጠ አስለቃሽ ጋዝ መተኮስ ቀጠለ። ጌቶ ለተሰኘ የቴሌቪዥን ጣቢያ የካሜራ ባለሙያ ሆኖ የሚያገለግለውና የቀጥታ ስርጭት እያስተላለፈ የነበረው አሽራፍ ካስሪቭ ከግራይኑ ከፍ ብሎ በመታው የላስቲክ ጥይት ተመቶ ከወደቀ በኋላ በአካባቢው የነበሩት ሰዎች መጮህ ጀመሩ። ጋዜጠኛው አሽራፍ ካስሪቭ ከመውደቁ በፊት ጮክ ብሎ እየተናገረ ነበር።
ፖሊስና የፕሬዝዳንት ሙሴቬኒ መንግስት ፈርቷል።
ካሲሬ ለበለጠ ምርመራ ወደ ካምፓላ ከመወሰዱ በፊት በአካባቢው በሚገኝ ሆስፒታል ህክምና ተደርጎለት ነበር። ጤናው አሳሳቢ ሁኔታ ላይ እንዳለም ተገልጿል። ሌላው ለኤንቲቪ የቴሌቪዥን ጣቢያ የሚሰራው ጋዜጠኛ አሊ ሚውሌ በቦታው ላይ ሆኖ እየዘገበ ያለ አካባቢውን ከከበበው ፖሊስና ወታደር በተተኮሰ አስለቃሽ ጋዝና የላስቲክ ጥይት ጉዳት ደርሶበታል። ሚቡሌ አኖቼ አቢኔ ሲል በስም የጠቀሰው የፖሊስ አዛዥ ሆን ብሎ ጋዜጠኞች ላይ አስለቃሽ ጋዝ ተኩሷል ሲል ይከሳል።
ሰውነትን ከጥይት የሚከላከል ልብስ ለብሻለሁ። የጭንቅላት መከላከያም አድርጌያለሁ። ጋዜጠኛ መሆኔን በግልጽ አሳይቻለሁ። ነገር ግን በድንገት አቢኔ የአስለቃሽ ጋዝ መሳሪያውን ወደ እኔ ደቅኖ ተያያዥ ጉዳት ነው ሲል ጮኸ። ትንሽ እንኳ ቆም አላለም። ወደኛ አዙሮ ላያችን ላይ አቀባበለ።
ፖሊስ በበኩሉ የዋይን ደጋፊዎች የተዘጋጀውን የመንገድ እቅድ ቸል በማለታቸው ከግብረ ኃይሉ ጋር አለመግባባት እንደተፈጠረ ይገልጻል። የወንጀል ምርመራ ክፍል ቃል አቀባይ የሆኑት ቻርልስ ቶይን ስለ ጉዳዩ ሲያስረዱም እንዲህ ይላሉ።
ግጭት ፈጣሪ የሆኑ ደጋፊዎችን ለመበተን በተደረገው ጥረት በሚያሳዝን ሁኔታ አንዳንድ ጋዜጠኞች ግርግሩ መሃል ነበሩ። እንደሚታወቀው ከነዚህ መሃል አንዱ የጌቶ ቴሌቪዥን ጣቢያ ሰራተኛ የሆነው አሽራፍ ካሲሬ ግራ አይኑ አካባቢ ባረፈ ግዑዝ ነገር ምክንያት ጉዳት ደርሶበታል።
ፖሊስ የመገናኛ ብዙሃን ወንጀል ምርመራ ክፍሉ በጋዜጠኞቹ ላይ የደረሰውን ጉዳት እየመረመረ እንደሆነ ገልጿል። የጋዜጠኞች ሰብአዊ መብት ትስስር ብሔራዊ አስተባባሪ የሆኑት ሮበርት ሴምፓላ ፖሊስ ጋዜጠኞች ላይ ሆን ብለው ጥቃት ያደረሱ የጸጥታ አስከባሪ አባላት ላይ ጥብቅ እርምጃ መወሰድ አለበት ሲሉ ያሳስባሉ። ከዚህ በፊት ጋዜጠኞች ላይ ጥቃት ያደረሱ የፖሊስ አባላት ተጠያቂ አለመደረጋቸውን የሚያስታውሱት ሴምፓላ ለወንጀል ተጠያቂ አለመሆን ስር የሰደደ ችግር መሆኑንም ይገልጻሉ። በማሳካ ከተማ የተከሰተው ግጭት የተፈጠረው የምርጫ ቦርዱ ማሳካን ጨምሮ በ10 ከተሞች ላይ የምርጫ ዘመቻ ፕሮግራሞች እንዳይካሄዱ ከከለከለ ከአንድ ቀን በኋላ ነው። ቦርዱ ውሳኔውን ያሳለፈው የጤና ሚኒስቴር ከተሞቹ የኮቪድ-19 ስርጭት በከፍተኛ ሁኔታ የተስፋፋባቸው መሆኑን በማሳወቁ ነው ብሏል። ባሳለፍነው ሳምንት የጋዜጠኞች መብት ተከራካሪ ቡድን የሆነው CPJ እንደ አውሮፓውያን አቆጣጠር በመጪው ጥር 14 በሚካሄደው ምርጫ የዩጋንዳ ባለስልጣናት ጋዜጠኞች በነጻነት መዘገብ እንዲችሉ እንዲያደርግ ጥሪ አቅርቦ ነበር። ከምርጫው በፊት ጋዜጠኞች የመዘገቢያ ፍቃድ ለማግኘት የሚገጥማቸውን ችግርም ኮሚቴው መጥቀሱ ይታወሳል። በሃሊማ ኡቱማሊ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የአሜሪካ ድምጽ ዘጋቢዎች ሃሊማ አታማኒና ስመኝሽ የቆየን እናመሰግናለን። በመቀጠል ደግሞ ሀብታሙ ስዩም አጣጥር የስፖርት ዘገባዎችን ያስደምጣናል።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ 3ኛ ዙር ጨዋታዎች ተደርገዋል። ባሳለፍነው ረቡዕ በተደረጉ ጨዋታዎች ቅዱስ ጊዮርጊስ ሐዋሳ ከተማን 2-1፣ ኢትዮጵያ ቡና ድሬዳዋ ከተማን 3-2 አሸንፈዋል። ባሳለፍነው ሐሙስ በነበረ ጨዋታ ደግሞ ፋሲል ከነማ ጅማ አባጅፋርን 4-1፣ ወልቂጤ ከተማ ወላይታ ዲቻን 2-1 አሸንፈዋል። ሐሙስ ዕለት በነበረው ጨዋታ ባህር ዳር ከተማ አዳማ ከተማን 2-0፣ ሀዲያ ሆሳና ሲዳማ ቡናን 3-1 ረትተዋል። ዛሬ በጀመረው 4ኛ ዙር ጨዋታ ቅዱስ ጊዮርጊስ ሰበታ ከተማን 4-2፣ ሐዋሳ ከተማ ኢትዮጵያ ቡናን 1-0 አሸንፈዋል። ቅዱስ ጊዮርጊስ፣ ሀዲያ ሆሳናና የኢትዮጵያ ቡና ቡድኖች የውድድር ምዕራፉን ሰንጠረዥ ከአንድ እስከ 3ኛ ደረጃ ተቆጣጥረዋል። በኮከብ ጎል አስቆጣሪነት ሰንጠረዥ ላይ ከአንድ እስከ 3ኛ ደረጃ ላይ የነገሱት ደግሞ ጌታነህ ከበደ ከቅዱስ ጊዮርጊስ በአራት ጎል፣ 3-3 ጎሎችን በማስቆጠር የተከተሉት ደግሞ የኢትዮጵያ ቡናዎቹ ሳሙ ታደሰና አቡበከር ናስር ናቸው። አርጀንቲናዊው የእግር ኳስ ኮከብ ዲያጎ ማራዶና በሞተበት ዕለት አልኮል ሙን የተከለከለ እጽ እንዳልወሰደ የአስክሬን ምርመራው እንዳሳየ ተሰምቷል። በ60 ዓመቱ ያረፈው ማራዶና ድብርትንና ሌሎች ህመሞችን ለማከም 7 መድኃኒቶችን ወስዷል ተብሏል። ሆኖም የተከለከሉ መድኃኒቶችን አልተጠቀመም ሲሉ አንድ የፍትህ ባለስልጣን ለሮይተርስ ተናግረዋል። በቦነስ አይረስ ሳይንቲፊክ ፖሊሲ ይፋ የተደረገው የደምና የሽንት ምርመራ ማራዶና የኩላሊት ልብና ሳምባ ችግሮች እንደነበሩበት አሳይቷል። መርማሪዎች አርጀንቲናውያንን ብሎ መላው የእግር ኳስ አፍቃሪያንን ያስደነገጠው የማራዶና ሞት ትክክለኛ ምክንያትን ለማወቅ የተለያዩ ጉዳዮችን መመርመራቸውን ቀጥለዋል። በዓለም አቀፍ ውድድር ላይ ለመጀመሪያ ጊዜ የአውስትራሊያ ብሔራዊ መዝሙር ከእንግሊዝኛ በተለየ የሀገሬው ጎሳ ቋንቋ መዘመሩ ሰሞነኛ ትኩረትን ስቧል። ቅዳሜ ዕለት አውስትራሊያ ከአርጀንቲና ጋር በነበራት የራግቢ ጨዋታ ላይ ተማሪ ኦሊቪያ ፋክስ የአውስትራሊያ የባህር ጠረፍ ጎሳ በሆነው ኢኦራ ቋንቋ የሀገሪቱን ብሔራዊ መዝሙር አሰምታለች። አውስትራሊያውያን ተጫዋቾች ዓለም አቀፉ የጥቁሮች ሕይወት ዋጋ ያለውን እንቅስቃሴ በመደገፍ ብሔራዊ መዝሙር በሚሰማበት ወቅት ከመንበርከክ ይልቅ የዘር መድሎ ጉዳይ ትኩረት እንዲሰጠው የሀገሪቱን ሌሎች ጎሳዎች በተለያዩ ዘርፎች ማክበሩ ላይ ማተኮራቸው ተሰምቷል። ዘገባው የሮይተርስ ነው። አድማጮቻችን አብራችሁን ስላመሻችሁ እያመሰገንን የዕለተ ሰኞ ምሽት የጋቢና ቤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ፊያምሃሪክ በትዊተርም ሃሽታግ ጋቢና ቤን በመጠቀም አድርሱ። gabinabe@vnews.com የኢሜይል አድራሻችንንም ተጠቀሙ። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብር፣ የደን ገረመው ፕሮግራም በመምራት፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን በኮቪድ-19 ምክንያት ከየቤታችን በመሆን ያጠናቀርንላችሁ ዝግጅት ስናደርሳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።